የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 1 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት በሁሉም ግንባሮች ከባድና የተቀናጀ የማጥቃት እርምጃ ጀምሯል ያለው ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት የሚመራው አካል ዓለም አቀፍ ማህበረሰብ ጉዳዩን እንዲያወግዝ ጠይቋል። የኢትዮጵያ መንግስት ግን የተቀናጀ የማጥቃት እርምጃ በሚል የተገለጸውን በተመለከተ እስካሁን በቀጥታ የሰጠው ምላሽ የለም። ዜጎቹን ከየትኛው የሽብር ተግባር የመጠበቅ ኃላፊነት ያለበት መሆኑን ግን ገልጿል። ዘገባውን በአብይ ርዕስ ታዳምጣላችሁ። በቦረና ዞን በበልግና ክረምት ዝናብ በመጥፋቱ ከ4000 በላይ ከብቶች መሞታቸው ተነገረ። በደሴ ከተማ ከምሽቱ 2 ሰዓት በኋላ ከተፈቀደላቸው የጸጥታ አካላት ውጪ የሰዓት እላፊ መመሪያ ወጣ። ዝግጅቶቻችን በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እነዚህንና ሌሎች ዘገባዎችን በምሽቱ እናስተላልፋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በዛሬው ዕለት የኮሎምበስ ቀንና የአገሬው ሰዎች ወይም ኢንዲጂነስ ፒፕል ቀንን አክብራ ትውላለች። የኮሎምበስ ቀን በአውሮፓ አቆጣጠር በ1492 አሜሪካ ምድር ላይ ያረፈውን ክርስቶፈር ኮሎምበስን ለማሰብ ከ1971 ጀምሮ በየዓመቱ የሚከበር በዓል ነው። ባለፈው አርብ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በታሪክ ለመጀመሪያ ጊዜ ከኮሎምበስ ዕለት ጋር የአገሬው ሰዎችም ቀን አብሮ እንዲከበር አዲስ አዋጅ አስነግረዋል። ባይደን እኛ ዛሬ ብዙዎቹ አውሮፓውያን አሳሾች በነባሮቹ የአገሬው ሰዎችና ነገዶች ላይ ያደረሱትን የሰቆቃ የስህተት ታሪክና ግፍንም እንዲሁ እውቅና እንሰጣዋለን ብለዋል። እነዚህ አሳፋሪ የሆኑ የትላንትን ታሪኮቻችንን መደበቅና መቅበር የማንፈልግ መሆናችን የትልቅ አገርነታችን መለኪያ ነው። በሐቀኝነት እንጋፈጣቸዋለን፣ ወደ ብርሃን እናመጣቸዋለን፣ ያስከተሏቸውንም ችግሮችንም ለመቅረፍ የተቻለንን ሁሉ እናደርጋለን በማለት ፕሬዝዳንቱ ቃል ገብተዋል። የተባበሩት መንግስታት ድርጅት ስደተኞችን የሚመለከተው ጉባኤውን ከሰሞኑ ደምድሟል። አንድ ሳምንት በፈጀው አመታዊ ጉባኤ ላይ በአፍጋኒስታንና ኢትዮጵያ የገጠሙ ሰብአዊ ቀውሶች በጉባኤው የከረረ ሙግት የፈጠሩ ርዕሰ ጉዳዮች እንደነበሩም ታውቋል። ሊሳ ሽላይን ከጄኔቭ የላከችውን ዘገባ ሀፍታሙ ስዩም ያሰማናል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ሳምንት የፈጁት ውይይቶች ውጤታማ ነበሩ ይላሉ። አፍጋኒስታን ውስጥ ለሚገኙ በሚሊዮኖች የሚቆጠሩ የሀገር ውስጥ ፍልሰተኞች አፋጣኝና ያለ ቅድመ ሁኔታ በሰብአዊ ድጋፍ ሰጪ ድርጅቶች በኩል እርዳታ ማዳረስ አስፈላጊ መሆኑ አጠቃላይ ስምምነት ተደርሶበታል ብለዋል።
Much of this economy services functioned
in ለዓለም አቀፉ ድጋፍ ምስጋና ይግባና በአፍጋኒስታን በስራ ላይ የነበሩ እነዚህ ኢኮኖሚያዊ አገልግሎቶች አሁን ላይ ቆመዋል ወይንም እንዲቋረጡ ተደርጓል። ጥያቄው እነዚህ አገልግሎቶችና ኢኮኖሚው እንዴት ዳግም መንቀሳቀስ እንዲችሉ እናረጋግ፣ ከባዱንስ ሰብአዊ ቀውስ እንዴት እንከላከል የሚል ነው።
በጉባኤው ላይ ሌላ ከፍተኛ ትኩረትን የሳበው ሰብአዊ ቀውስ ኢትዮጵያን እንደሚመለከት ግራንዲ ተናግረዋል። የሀገራት ተወካዮች በቅርቡ ከኢትዮጵያ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣናት መባረራቸው በእጅጉን ላሳሰባቸው መግለጻቸውን አውስተዋል። ተወካዮቹ ትግራይ ውስጥ መፈናፈኛ አጥተው ላሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች እርዳታ ለማዳረስ ያለው ስን አቅምና በሰሜን ኢትዮጵያ ሌሎች ግዛቶች እየተስፋፋ ያለው ግጭት እንዳሳሰባቸውም መግለጻቸውን አክለዋል።
And of course the appeal is always the same. Abandon this useless.
እነት ነው ጥያቄው ተመሳሳይ ነው። ይሄንን በጦርነት የመፍታት አውዳሚና የማይጠቅም አቀራረብ እርሱት። ወደ ድርድር ሂደት አምሩ። በአገሪቱ ውስጥ ያለውን ሰብአዊ ቀውስ ከመባባስ ለማቆም የሚችለው ብቸኛው መንገድ ይሄው ነው።
የተባበሩት መንግስታት ድርጅት 5.2 ሚሊዮን ህዝብ ማለትም 90% የትግራይ ህዝብ ሰብአዊ ድጋፍ እንደሚሻ አስተውቋል።
የአፍሪካ ህብረት በሶማሊያ ያለውን ተልእኮ የተባበሩት መንግስታትና የአፍሪካ ህብረት በጥምረት ወደሚያካሂዱት የጋራ ተልእኮ ለማሸጋገር መወሰኑን አስታወቀ። የአፍሪካ ህብረት የሰላምና የደህንነት ምክር ቤት ዛሬ በሰጠው መግለጫ ከአፍሪካ ህብረትና ከተባበሩት መንግስታት የተውጣጣው አካል ለሶማሊያ የተሻለ መፍትሄ የሚሰጥ መሆኑን አመልክቷል። የሶማሊያ መንግስት ሐሳቡን ቀደም ሲል ተቃውሞ የቆየ ሲሆን መጀመሪያ በአፍሪካ ህብረት የታገዘ ከቆየ በኋላ ቀስ በቀስ የሶማሊያ መንግስት ወደሚቆጣጣ ራው አካል ይዛወራል የሚል እምነት እንደነበረው ተገልጿል። የአፍሪካ ህብረት በሶማሊያ ጉዳይ ተሳታፊ ከሆኑ አገሮች ጋር መመካከር እንደሚፈልግ ጨምሮ ያስታወቀ ሲሆን አሁን ያለው የወታደሮች ቁጥርም መጨመር ያለበት መሆኑን ጠቁሟል። አሁን በሶማሊያ የሰላም አስከባሪ ኃይሎቻቸውን ያሰማሩ 5 አገሮች ኢትዮጵያ፣ ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ ናቸው። ህብረቱ በሶማሊያ መሪዎች መካከል ከቅርብ ጊዜ ወዲህ የተፈጠረ ያለው ልዩነት ያስከፋ መሆኑን በዘገባው ተመልክቷል። በኢራቅ የእስላማዊ መንግስት አራማጁ ቡድንና የረጅም ጊዜ የአልቃይዳ መሪ ከአገር ውጭ በተደረገ ክትትል በቁጥጥር ስር መዋሉን የኢራቅ ጠቅላይ ሚኒስትር ዛሬ አስታወቁ። ጠቅላይ ሚኒስትር ሙስጣፋ አልቃዲሂሚ ባወጡት የትዊት መልእክታቸው ሳሚ ጀሰም በሚል ስም የሚታወቀውና የእስላማዊ ቡድኑን ፋይናንስ የሚመራ ከአቡ ባክሪ አልባግዳዲ ቀጥሎ የአይኤስ ድርጅት ምክትል የነበረ ግለሰብ መሆኑን ገልጸዋል። ግለሰቡ የተያዘው እጅግ አድካሚ በነበረ ምስጢራዊ ክትትልና የአገሩ ስም ባልተገለጸ ስፍራ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። አልባግዳዲ እንደ አውሮፓ አቆጣጠር በ2019 ዩናይትድ ስቴትስ ባደረሰችው ድንገተኛ ጥቃት ሰሜን ምዕራብ ሶሪያ ውስጥ መገደሉ ይታወቃል። ማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም የአእምሮ ቀን በትላንትናው ዕለት ታስቦ ውሏል። እለቱን ታሳቢ በማድረግም የዓለም ጤና ድርጅት መንግስታት ለአእምሮ ጤና ሕክምና የሚመድቡትን በጀት እንዲጨምሩ ጥሪ አድርጓል። ከዚህ በተጨማሪም ተቋሙ የአእምሮ ጤና አመላካች አትላስ አሳትሟል። የሊሳ ሽላይንን ሪፖርት ኤደን ገረመው አጠናቅራዋለች።
ከ171 ሀገራት የተሰባሰበ መረጃ እንደሚያመለክተው በጎርጎሮሳውያኑ 2020 ዓ.ም በዓለም የጤና ስብሰባ ላይ ታቅዶ የነበረው የአእምሮ ጤና እንክብካቤ አገልግሎት እቅድ አልተሳካም። ይህን ተከትሎም የዓለም የጤና ድርጅት ሁሉን አቀፍ የሆነውን እቅዱን እስከ መጪው 2030 ድረስ ተፈጻሚ እንዲሆን የድርጊት አፈጻጸሙን ማራዘሙን አስታውቋል። ፈሃማሃና የዓለም የጤና ድርጅት የአእምሮ ጤናና የጻ አጠቃቀም የቴክኒክ ክፍል ኃላፊ ናቸው። እሳቸው አብዛኞቹ የአእምሮ ጤና ግቦች ሳኩ ያልቻሉት በገንዘብ እጥረት የተነሳ ነው ይላሉ። እንደሳቸው አባባል መንግስታት ካጠቃላይ የጤና በጀታቸው ውስጥ ለአእምሮ ጤና የሚመድቡት 2.1% የሚሆነው ብቻ ነው።
And in majority of the countries, most of this budget
በአብዛኞቹ ሀገራት የሚመደበው ገንዘብ ማህበረሰብ ተኮር ለሆነ ላልተማከለና ሰፊውን ህዝብ ተደራሽ ከሚያደርግ የአእምሮ ጤና አገልግሎት ላይ ከመዋል ይልቅ ሆስፒታሎች ውስጥ ላሉና የረጅም ጊዜ ህሙማንን ለሚያስተናግዱ የአእምሮ ጤና ተቋማት ነው የሚመደበው።
የዓለም የጤና ድርጅት ሪፖርት በዓለም ላይ ከአንድ ቢሊዮን በላይ የሚሆኑ ሰዎች በአእምሮ ጤና ችግር ይሰቃያሉ ይላል። እጅግ የተለመዱትም የጭንቀት መዛባት፣ የመንፈስ ጭንቀት፣ የአመጋገብ መዛባት፣ ባይፖላር እንዲሁም ያጠቃላይ የአእምሮ ጤና መዛባትና ስኪዞፍሬኒያ መሆናቸውንም ያሳያል። የዓለም የጤና ድርጅት ያሳተመው አትላስም እንደ አውሮፓውያን አቆጣጠር በ2019 ዓ.ም የኮሮና ወረርሽኝ ከመምጣቱ በፊት የአእምሮ ጤና አገልግሎቶች የነበሩበትን ደረጃ ያመለክታል። ይሁንና የጤና ባለሙያዎች ኮቪድ-19 የአእምሮ ጤና ላይ ከፍተኛ የሆነ ተጽዕኖ በማሳደሩ ተጨማሪ የሆነ ምርምርና ሕክምና እንደሚያስፈልግም ይስማማሉ። የዓለም የጤና ድርጅት ከሰው ኃይል ውጪ በአእምሮ ጤና ላይ ገንዘብ ቆጣቢ መሆን ምክንያታዊ አይደለም ይላል። ድርጅቱ በመንፈስ ጭንቀትና በጭንቀት መዛባት በሁለቱ ምክንያቶች ብቻ በጠፋ ምርታማነት የተነሳ ዓለም 1 ትሪሊየን ዶላር ማጣቷንም አመላክቷል። ነገር ግን እነዚህ በሽታዎች መታከም ከቻሉም በሽታዎቹን ለማከም ከሚውለው 1 ዶላር 5 ዶላር ትርፍ ማግኘት እንደሚቻልም ማስተዋቋል።
አሁን ወደ ኮቪድ-19 ዓለም አቀፍ ዜናዎች እናልፋለን። በዚህ በኮቪድ-19 ወረርሽኝ ወቅት በአገሪቱ የሚገኘውን ሁሉንም ነገር ክፍት ያደረገችው ኒውዚላንድ በዘመናዊ የዘር ማጥፋት ልትጠየቅ ትችላለች ሲሉ የአገሬው ሰዎች ወይም Indigenous People የሆኑት የማኦሪ ፖለቲከኞች አስጠነቀቁ። መከፈቱን ተከትሎ በአገሪቱ ባለፈው ቅዳሜና እሁድ 95 የቫይረሱ ተጋላጮች የተመዘገቡ ሲሆን ዛሬ ሰኞ 35 አዲስ ተጋላጮች መመዝገባቸው ተገልጿል። ለቫይረሱ ከተጋለጡትም ከግማሽ በላይ የሚሆኑት የአገሪው ሰዎች መሆናቸውን ፖለቲከኞቹ አስታውቀዋል። የብራዚል ፕሬዝዳንት ጃል ባልሶኖራ ትናንት እሁድ በኮቪድ-19 ፕሮቶኮል ሳቢያ ከአገሪቱ ሳንቶስ ከተማ በሚደረገው የእግር ኳስ ቻምፒዮና ጨዋታ ውድድር ተመልካችነት አልተከተብከም ተብዬ መታገዴ አበሳጭቶኛል አሉ። ፕሬዝዳንቱ ያልተከተቡት ሲሆን የኮሮና ቫይረስን ወረርሽኝ በማናናቅ የሚታወቁ ናቸው። የጆን ሃፕኪንስ የኮሮና ቫይረስ የመረጃ ማዕከል እንዳመለከተው በብራዚል እስካሁን ለኮሮና ቫይረስ የተጋለጡ ከ21 ሚሊዮን በላይ ሰዎች ያሉ ሲሆን 600 ሺህ የሚሆኑት ደግሞ በወረርሽኙ ህይወታቸውን አጥተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 1 2014 ዓ.ም ተመረጥ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ ዘገባ እናስደምጣችሁ። የኢትዮጵያ መንግስት በሁሉም ግንባሮች ከባድና የተቀናጀ የማጥቃት እርምጃ ጀምሯል ያለው ራሱን የትግራይ ክልል መንግስት ብሎ የሚጠራውና የኢትዮጵያ መንግስት በአሸባሪነት የፈረጀው በህወሓት የሚመራው አካል ዓለም አቀፉ ህብረተሰብ እንዲያወግዘው ጠይቋል። የኢትዮጵያ መንግስት ግን የተቀናጀ የማጥቃት እርምጃ በሚል የተገለጸውን በተመለከተ እስካሁን በቀጥታ የሰጠው ምላሽ የለም። ነገር ግን ዜጎቹን ከየትኛውም የሽብር ተግባር የመጠበቅ ኃላፊነት ያለበት መሆኑን ለሮይተርስ ገልጿል። እስክንድር ፍሬው መግለጫውን መነሻ አድርጎ አጭር ዘገባ ያስደምጠናል።
የኢትዮጵያ መንግስት የመጨረሻ የማጥቃት ዘመቻ ብሎ የሰየመውን እንቅስቃሴ ዛሬ ጠዋት ጀምሯል በማለት ነው በህዋት የሚመራውና ራሱን የትግራይ ክልል መንግስት ብሎ የሚጠራው አካል ያስታወቀው። የኢትዮጵያ መንግስት ከአማራ ኃይሎች ጋር በመሆን በሁሉም ግንባሮች የተቀናጀ ጥቃት ከፍቷል ይላል በዚሁ አካል የወጣው መግለጫ። የኢትዮጵያ መንግስት የማጥቃት እርምጃ በመቶ ሺዎች የሚቆጠሩ መደበኛና መደበኛ ያልሆኑ ተዋጊዎች የተሳተፉበት መሆኑንም መግለጫው ይጠቅሳል። የኢትዮጵያ መንግስት የማጥቃት እርምጃ በተጨማሪም በከባድ መሳሪያዎች፣ ታንኮች፣ ሮኬቶች፣ ድሮኖች እና ተዋጊ አውሮፕላኖች የተደገፈ ነው ባይ ነው መግለጫው። መግለጫው አክሎም የትግራይ ኃይሎችም ይሄንን ጥቃት እየተከላከሉ ነው ብሏል። ዓለም አቀፉ ማህበረሰብ የኢትዮጵያን መንግስት የማጥቃት እርምጃ እንዲያወግዝም ራሱን የትግራይ ክልል መንግስት ብሎ የሚጠራው ይሄው አካል ባወጣው መግለጫ ጠይቋል። ቀደም ሲል በሮይተርስ የተጠቀሱት የህወሓት ቃል አቀባይ ጌታቸው ረዳ የአየር ድብደባው የተካሄደው የህወሓት ታጣቂዎች በያዟቸው የአማራና የአፋር ክልል አካባቢዎች ላይ መሆኑን ጠቁመዋል። የአየር ድብደባው በውርጌሳና ወገልጤና ከተሞች አካባቢ እንደዚሁም አፋርን ከአማራ ክልል በሚያገናኘው መንገድ አካባቢ የተካሄደ መሆኑን ነው አቶ ጌታቸው ለሮይተርስ ያመለከቱት። የመጨረሻ የማጥቃት እርምጃ ተጀመረ በሚል ከህዋት ወገን የወጣውን መግለጫ በተመለከተ የኢትዮጵያ መንግስት እስካሁን በይፋ የሰጠው ምላሽ የለም። በሮይተርስ የተጠቀሱት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡት ምላሽም ጠቅለል ያለ የሚባል ነው። የኢትዮጵያ መንግስት በሁሉም የሀገሪቱ አካባቢዎች የሚገኙ ዜጎቹን ከየትኛውም የሽብር ተግባር የመከላከል ኃላፊነት አለበት ማለታቸውን የተጠቀሰው የኢትዮጵያ መንግስት ህዋት በአማራ ክልልና በሌሎችም አካባቢዎች እየፈጸመ ላለው የንብረት ውድመት፣ ጥቃትና ግድያ ምላሽ መስጠቱን ይቀጥላል ብለዋል በሮይተርስ የተጠቀሱት የፕሬስ ኃላፊዋ። ህወሓት በኃይል በተቆጣጠራቸው የአማራ ክልል አካባቢዎች ጅምላ ግድያን ጨምሮ ከፍተኛ የሰብአዊ መብት ጥሰት እየፈጸመ ነው የሚል ክስ ከአማራ ክልልና ከፌዴራሉ መንግስት ሲደመጥ ቆይቷል። የአሜሪካ ድምጽ በጉዳዩ ላይ ከፌዴራልና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። እንደተሳካ ይዘን እንመለሳለን። የኢትዮጵያ ፓርላማ ህወሓትን በሽብርተኝነት መፈረጁ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ በተከታዩ ዘገባችን ከአዲስ አበባ ወደ ቦረና እንወስዳችኋለን። በደቡብ ኦሮሚያ ክልል ቦረና ዞን በጊዜው መዝነብ የነበረበት ዝናብ በመዘግየቱ የቀንድ ከብቶች መሞታቸውን ነዋሪዎች ገልጸዋል። ነዋሪዎቹ ይህ ክስተት መታየት ከጀመረ አንድ ወር መሆኑንም ተናግረዋል። በዚህም በሺዎች የሚቆጠሩ ከብቶች በተለያዩ የዞኑ አካባቢዎች መሞታቸውን ተናግረዋል። የቦረና ዞን የእንስሳት ሀብት ቢሮ በበኩሉ በስካሁኑ ከ4000 በላይ የቀንድ ከብቶች መሞታቸውንና ከ9000 በላይ የሚሆኑት ደግሞ በሞታፋፍ ላይ መሆናቸውን ተናግረዋል። የኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ በዚህ ሳምንት እርዳታ እንደሚደርስ ገልጸዋል። ገልሞ ዳዊት ተጨማሪ አለው።
ኡካሮ ቦሩ የቦረና ዞን አሬሮ ወረዳ ነዋሪ ነው። በዞኑ በባለፉት ወራት ለዘንብ የነበረው ዝናብ በመዘግየቱ በዞኑ በርካታ ቦታዎች የቀንድ ከብቶች እየሞቱ ናቸው ይላል።
አሊ ሮባሞ ደብሬ ወጥቆት ቢሰላም ዋቂ ኑሮ
እንዲህ ይላሉ። ካሮ በአመት ሁለቴ ማለትም በመጋቢትና በነሐሴ ወር ዝናብ ስናገኝ የነበረው፣ በሁለቱም ወቅት ዝናብ በበቂ አልዘነበልንም። አሁን በዚህ ሰዓት በብዙ የቦረና አካባቢዎች በርካታ የቀንድ ከብቶች እየሞቱ ናቸው። አሁን በሁሉም የቦረና ወረዳዎች ዝናብ የለም፣ መሬቱ በረሃማ ነው፣ ውሃ የለም፣ ሳር የለም። ከብቶች በዚህ ምክንያት እየሞቱ ነው። ሰዎችም በፍርሃት ውስጥ ናቸው ይላል። ኡካሮ ከጎረቤቱ ብቻ ከመቶ በላይ የቀንድ ከብቶች መሞታቸውን ገልጸው ለአርብቶ አደሩ እስካሁን የተደረገ በቂ ድጋፍ የለም ሲልም ተናግረዋል።
አመት ደገርሲ ጋር ሞቱማ ተይምት ሞቱማ አለ ቃሚስ ዱንፋለ ከውማ
ዶክተር ቃሲም ጉዮ የቦረና ዞን የእንስሳት ሀብት ቢሮ ኃላፊ ናቸው። በዞኑ ለሁለት ወቅት መዝነብ የነበረበት ዝናብ መዘግየቱ የዚህ ጉዳት መንስኤ መሆኑን አብራርተዋል። አክለውም በስካውኑ ብቻ ከ4000 በላይ የቀንድ ከብቶች መሞታቸውን ለአሜሪካ ድምጽ ገልጸዋል።
አሞሪኒ ዶቲ ኦሪ ኸባያ ከሰሙላታ ዲቱ ኢኒ ተቆፋኒ አና
እንዲህ ይላሉ ዶክተር ቃሲም። ብዙ የቀንድ ከብት ሞት እየተመዘገበበት ያለው አንደኛ በተልተለ ወረዳ ነው። በዚህ በተልተለ ወረዳ ከ1486 በላይ ከብቶች ሞተዋል። በድል ወረዳም 992 ከብቶች ሞተዋል። በምዕ ወረዳ 496 ከብቶች፣ በአሬሮ ወረዳ 219 ከብቶች፣ በጉቺ ወረዳ 216 ከብቶች፣ በያበለ ወረዳ 118 ከብቶች። በአጠቃላይ በቦረና ዞን በዚህ ዝናብ መጥፋት ብቻ 4164 ከብቶች ከ1916 አባወራዎች ሞተዋል። ይህ ብቻ አይደለም። ዝናብ ካልዘነበ አለያም በቂ ድጋፍ ካልተገኘ በሞታፋፍ ላይ የሚገኙ ከ9000 በላይ ከብቶች አሉ ይላሉ። ዶክተር ቃሲም ድጋፍ ለማግኘት ለኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ ከወር በፊት አቤት ብለን እስካሁን መልስ እየተጠባበቅን ብለዋል። ነገር ግን ይህ ጥያቄ በጊዜ ምላሽ ባለማግኘቱ ችግሩ እየተባባሰ መሆኑንም አስረድተዋል። አቶ ሊበን ከበደ የቦረና ዞን አደጋ መከላከልና ዝግጅነት ቢሮ ኃላፊ በበኩላቸው ቢሮው በዞኑ ያሉትን መንግስታዊ ያልሆኑ ድርጅቶችን እያስተባበረ መሆኑን ነው ያስረዱት። በአጠቃላይ ከ6 ሚሊዮን በላይ ከብቶች ነው በዞናችን ያሉት። ለእነዚህ ሁሉ የሚሆን መኖ እርዳታ ማቅረብ አንችልም። ምርታማ ከብቶች ተብሎ ከተለዩት ውስጥ 10% ለማትረፍ የክልሉ መንግስት በጀት መድቦ ሳር በመግዛት ላይ ነው። ከዚያ በተጨማሪም በቦረና ዞን ያሉ መንግስታዊ ያልሆኑ ድርጅቶችን አቀናጅተን ለአምስት ወረዳዎች መኖ አከፋፍለናል። ለተቀሩት ወረዳዎች እየተሸመተ ያለው ሳር በቅርቡ ይደርሳል የሚል ግምት አለን ብለዋል። በምላሻቸው አቶ ሊበን ለአሁኑ በዞኑ በድርቁ ምክንያት በሰው ህይወት ላይ የደረሰ ጉዳት የለም ካሉ በኋላ ለዚያም ቢሮአቸው ተገቢውን ክትትል በማድረግ ላይ መሆኑን ጠቁመዋል። ዶክተር አሚና አብዱራህማን የኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ ኃላፊ ናቸው። የክልሉ መንግስት በቦረና ዞን ተከሰተ ስለተባለው ችግር መረጃ እንዳለው አረጋግጠዋል።
በጀኒ ሞት ካቢኔ ሞቱ ማናኖ ኦሮሚያ ሙቴ
በኦሮሚያ ክልል ካቢኔ የጸደቀ ለእንስሳት መኖ ግዢ የተመደበ ባጀት እኛ ጋር አሁን ደርሷል። ነገር ግን ይህ የምፈጸመው በመንግስት የግዢ ሂደት ውስጥ ካለፈ በኋላ ነው። ያ ብቻም አይደለም፣ በእንዲህ አይነት ክስተት ጊዜ ለከብቶች የሚሆን መኖ በባለሙያ መጠናት አለበት። ለዚህም አዲስ ኮሚቴ አዋቅረን እየሄድንበት ነው። ይህ በቅርቡ መልስ የሚያገኝ ይሆናል ማለት ነው።
ዶክተር አሚና የሳር ግዢው በቀናት ውስጥ እንደሚጠናቀቅ ገልጸው ሳምንት ባነሰ ጊዜ ለአርብቶ አደሮች ይደርሳልን ብለዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
ገልሞ ዳዊትን ከአዳማ ቦረናን የተመለከተ ዘገባ ስላጠናቀረልን እናመሰግናለን። የተከበራችሁ አድማጮችና ተመልካቾቻችን ምስሉን ደግሞ በ መስኮታችሁ ለምትመለከቱ የተመለከታችሁት ምስል ከፋይል የተገኘ የአጃንስ ፍራንስ ፕሬስ ምስል ነው። ያንን እንድትገነዘቡ ለማለት ነው። ወደ ተከታዩ ዘገባችን እናልፋለን። በደሴ ከተማ ከተፈቀደላቸው የጸጥታ አካላት ውጪ ከምሽቱ 2 ሰዓት በኋላ የሚደረግ ማንኛውም እንቅስቃሴ መከልከሉን የከተማዋ የሕዝብ ሰላምና ደህንነት መምሪያ አስታወቀ። በከተማዋ የጸጥታ ምክር ቤት ወጣ በተባለው መመሪያ መሰረትም ማንኛውም ያልተፈቀዱ ሰልፍና መሰባሰቦችን በሚያደርጉ እንዲሁም ሰሌዳ ባለጠፉ ተሽከርካሪዎችን የሚያሽከረክሩ አካላት በሕግ ተጠያቂ ይሆናሉ ተብሏል። የወሎ ዘጋቢያችን መስፍን አራጌ ተከታዩን ዘገባ አሰናድቷል።
የደሴ ከተማ አስተዳደር የህዝብ ሰላምና ደህንነት መምሪያ ኃላፊ ዋና ኢንስፔክተር አሰን መሐመድ እንደገለጹት ጦርነት ከተቀሰቀሰባቸው አካባቢዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ከተማዋ መግባታቸውን ተከትሎ ከተማ አስተዳደሩ የአስቸኳይ ጊዜ መመሪያ ማውጣቱን ያስታውሳሉ። ሆኖም እንደ ኃላፊው መግለጫ የወጡት መመሪያዎች በአግባቡ ባለመተግበራቸው በከተማው ያልተለመዱ የጸጥታ ስጋቶች እየተስተዋሉ ነው።
ሴት ልጆች ታርጋ በሌለው ባጃጅ መጥለፍ፣ አስገድዶ ለመድፈር ሙከራ እንደ አይነት ነገሮች ተስተውለዋል። በሰሞኑ ጥቆማዎች ይመጡልን ማለት ሰኑ ተፈናቃይ ጣቢያዎች ይሄ ያልተገባና ትክክል ያልሆነ ተግባር ነው። ከተማችን ላይም ያልተለመደ ድርጊት ነው። ሁለተኛ ይሰክራሉ። ከሰከሩ በኋላ በቡድን በጭቤ መወጋጋቶች አሉ። እነሱን ሊገላግል እነሱን ህግ ሊያስከብር ይሄደን የጸጥታ ኃይል የሚደባደባሉ፣ ጦር መሳሪያ ለመቀማት ሙከራ የሚያደርጓሉ። ስለዚህ እንደዚህ አይነት ድርጊቶች ከተማችን ላይ ያልተስተዋሉና ያደጉም ይሄዱ ከሆነ ከቁጥጥራችን ውጪ የሚወጡ ናቸው ብለን ገምግመናልኛ። ሌላኛው አልፎ አልፎ ሌሊት ላይ ለመዝረፍ ሙከራ ያደርጋል። በተለይ ምሽት ላይ አሁን ሰዓት ላይ በተገቢ መንገድ ካለማስከበር ጋር ተያይዞ በሚመጣው ድርጊት 3 ሰዓት ላይ 4 ሰዓት ላይ በእግሩ የሚንቀሳቀስ ሰው መንገድ ያስቆሙ ለመቀማት እንደአይነ ነገሮች ሙከራዎች አሉ።
ጦርነቱን ተከትሎ ወደ ከተማው ከተፈናቀለው ህዝብ በተጨማሪ በርካታ ቁጥር ያላቸው ተሽከርካሪዎች ገብተዋል። ከነዚህም በመቶዎች የሚቆጠሩት ታርጋ አልባ መሆናቸውን የሚናገሩት ዋና ኢንስፔክተሩ ከዚህ በኋላ ታርጋ አልባ ተሽከርካሪዎችን ማሽከርከር ተጠያቂ ያደርጋል፣ ተጠያቂም ይሆኑ አሉ ብለዋል።
ታርጋ የሌላቸው ተሽከርካሪዎች ድሮም በትራፊክ ደንብ መተላለፍ አዋጅ ላይ ክልከላ የተጣለበት ተግባር ነው። ግን ያ መመሪያ ታርጋ ያለጠፈ ተሽከርካሪ የደንብ መተላለፍ መቀጮ ተብሎ በገንዘብ በጣም ትንሽ ብር ነው የሚቀጣው እና አስተማሪ ሆኖ ስላልተገኘ ማቆም ተሽከርካሪዎቹ ከእንቅስቃሴ ውጭ ማድረግ የሚፈልገውን ታርጋ ማልተው እስከሚመጡ ድረስ ባሉበት ሁኔታ ተያስረው እንዲቆዩ የማድረግ ሁኔታ ነው አሁን ላይ እየወሰነ ያለ ነው። ከዛኛው ከኖርማሉ የትራፊክ ደንብ በወጣ መንገድ ማለት ነው። በዚህ አግባብ መሰረት ካሁን በፊት ወደ 64 ምንሁን ተሽከርካሪዎችን ይዘን አስተምረን ከዚህ በኋላ ላያንቀሳቀሱ ታርጋና የመሳሰሉ ጉዳዮችን ሊያሟሉ ተግባብተን ተለቀዋል።
ታርጋ አልባ ተሽከርካሪዎች ለህገወጥ ተግባር መንቀሳቀሻነት ውለዋልም ነው የሚሉት።
በህገወጥ ባጃጆች ጸጉረ ልውጡ እንቅስቃሴ ያደርጋል፣ ሰርጎ ገቡ እንቅስቃሴ ያደርጋል። የተለያዩ ጥቆማዎችን ማህበረሰቡ ለመስጠት ታርጋ በሌለው ባጃጅ ብሎ ነው የሚሰጥ። ጥቆማውን የጸጥታ ኃይሉ ተግባራዊ ለማድረግ ከፍተኛ ችግር እየፈጠረበት ነው ያለው። በተለይ አብዛኛዎቹ የተፈናቃይ ባጃጆች ናቸው። በተለያየ መንገድ ገበያ ላይ ገና ቀርበው የነበሩ ባለሀብት ሁሉን ማጓጓዝ ስላልቻለ ለወጣቶች ሰጥቶ ወደዚህ ላካቸዋል እና እነሱ ሊብሪ የመሳሰል ነገር ለመጨረስ ራሱን የቻለ ችግር ገጥሟቸዋል በመሰረታዊነት። እና በዛ ምክንያት እኛ ትሪት ለማድረግ ሞክረናል። ባጃጃቸውን ሆነ ቦታ ላይ አስቀምጠው እንዳይበላሽባቸው እንክብካቤ እያደረጉ እንዲቆዩ፣ ስራ ውስጥ ግን እንዳይገቡ መግባባት ላይ ደርሰን ነበር ለቀኑ የነበረው። አሁንም ቢሆን ለውጥ ስለሌለው ግን አሁን ባለው ሁኔታ ላይ ወደ 48 የሚሆኑ ባጃጆች እንደገና ተይዘዋል። አሁን በትናንትናው ዕለት
ስማቸውም ድምጻቸውም እንዳይቀረጽ የጠየቁ ተፈናቃዮች ግን ተሽከርካሪዎችን ያለ ስራ አስቀምጠን የመንግስትና የበጎ አድራጊዎችን እርዳታ ከምንጠብቅ ወደ ስራ በመግባት ራሳችንን መደጎም፣ በከተማዋ የሚስተዋለውን የትራንስፖርት እጥረትም መቅረፍ እንችላለን ሲሉ ተናግረዋል። ዋና ኢንስፔክተሩ በተለይ ከሰሜን ወሎ አካባቢ የመጡ ህጋዊ ባለ 3 እግር ተሽከርካሪዎች ስምሪት እንደተሰጣቸው ጠቁመው ታርጋ አልባዎችን ወደዚህ ስራ ማሰማራት ግን ለከፋ የጸጥታ ስጋት እንደሚዳርግ ጠቅሰዋል።
ታርጋ ያላቸውን ተሽከርካሪዎች ለማስገባት ሞክረናል። በርካታ የሰሜን ወሎ ተፈናቃይ ወገኖች ይዟቸው የመጡት ታርጋ ያላቸው ባጃጆች አሉ። እነሱን ከኛ የባጃጅ ማህበሮች ጋር አወያይተን ስምሪት ተሰጥቷቸዋል። በአግባቡ ስራቸውን እየሰሩ ከዛ ውጭ በሆነ ሁኔታ ግን ምንም አይነት ታርጋ የሌለው ምንም አይነት ቦሎ የሌለው በነገራችን ላይ በመደበኛ ህጉም እኮ ቦሎ ሳይለጥፍና ሶስተኛ ወገን ሳይለጥፍ ማሽከርከር እስከ 3 ዓመት በሚደርስ ቅጣት ሁሉ የሚያስቀጣ ወንጀል ነው። እኛ ተፈናቃይ ናቸው በሚል ወደዛ ምርመራ መግባት እንደ አይነት ነገሮች ማድረግ አልፈለግንም እንጂ ማድረግም የሚቻልባቸው የህግ ግራውንዶች አሉ።
የከተማ አስተዳደሩ የጸጥታ ምክር ቤት ባወጣው አስቸኳይ መመሪያ መሰረት ከምሽቱ 2 ሰዓት በኋላ በሚከፈቱ መጠጥ ቤቶችም ላይ ከማሸግ ጀምሮ አስተማሪ እስከሚለው ህጋዊ እርምጃ እንደሚወስድ አሳስቧል።
ጭፈራ ቤቶች አምሽተው ወጣቶች መጠጥ በመጠጣት ከሰከሩ በኋላ በቡድን በመሆን የመደባደብ፣ ጸጥታ ኃይላችን ላይ የተለያየ ጥቃት ለማድረስ ጦር መሳሪያ ለመቀማት የመሳሰሉ ነገሮችን ሙከራ እያደረጉ ያለበት ሁኔታ ስላለ የጸጥታ ኃይላችን ሌላ አላስፈላጊ የሆነ እርምጃ ከመውሰድ ይልቅ መጠጥ ቤቶችን መዝጋት ከሁለት ሰዓት በኋላ ፈጽሞ ምንም አይነት የመጠጥ አገልግሎት የሚሰጡ ቤቶች እንዳይከፈቱ የማድረግ ስራ እየሰራን ያለነው
ነባሩን አካቶ ማሻሻያ ተደርጎበት ወጣ የተባለው የከተማው አስቸኳይ ጊዜ መመሪያ በመዝናኛ ቦታዎች የጦር መሳሪያ ይዞ መገኘትንም ይከለክላል። በሌላ በኩል ያልተፈቀዱ ሰልፎችና መሰባሰቦች በመመሪያ መከልከላቸው ታውቋል።
ከሳምንት በፊት መናፈሻ አካባቢ ላይ መንገድ መዝጋትና ለአግባብ የሆነ ሰልፍ ለማድረግ ሙከራ በተለይ ተፈናቃይ አካባቢ ያለው ወጣት ይሄ ሁሉንም ከሰሜን ወሎ የመጣን ተፈናቃይ ይገልጽ በተወሰነ መንገድ የስነ ምግባር ችግር ያለባቸው ወጣቶችን ብቻ የሚመለከት ጉዳይ ነው። ስለዚህ ማንኛውም ጉዳይ የሚመለከተው የሚጠይቀው ጉዳይ ካለ ዲሞክራሲያዊ በሆነ መንገድ ሰልፍ ሳይደረግ ኮሚቴዎችን አቋቁሞ በኮሚቴዎቹ አማካኝነት ከሚፈልገው ቦታ ድረስ ጥያቄውን ማቅረብ ይችላል። ከዛ ውጪ ግን ከተማው ከሚሸከመው ሰው ቁጥር በላይ በተሸከመበት ሰዓት ላይ ሰልፍ አድርጎ መንገድ መዝጋት፣ ያልተገባ ጩኸት ማሰማት እንደ አይነት ጉዳዮች ግን ከተማውን ላልተፈለገ ሌላ አደጋ የሚዳርግ ለጥላት የበለጠ በር የሚከፍት በመሆኑ እንደ አይነት ጉዳዮች እንዳይደረጉ በአሁኑ ትናችን ሊያስቀምጥና ይህን የሚያደርግ አካል ካለም የጸጥታ ኃይላችን እጅግ ዝግጁ ነው። አስፈላጊ ሆነም ተመጣጣኝ እርምጃ ሁሉ ይወስዳል።
እንደ ኃላፊው የወጡ መመሪያዎችን የማይተገብሩ
ከጥላትም ለይቶ ያዩ በመሰረታዊነት ማለት አንዳንዶቹ መረጃ የሚደርሰን እንደውም ከጥላት በተለያየ መንገዱ በገንዘብ የተገዙ የመሳሰለ ነገሮች ያሉበት ስለሆነ እሱን መረጃ በደንብ እያጣራና የመረጃ ቡድንም የምርመራ ቡድን ማቋቋምና በዛ መንገድ በትክክል ማስረጃ ስናገኝ ለህግ እናቀርባቸው። እስከዛ ድረስ ግን ዳይነ ጉዳዮችን የሚያስተባብሩ የሚመሩ ሰዎች እንዲያቆሙ ተነጋግረናል። የማያቆሙ ከሆነ አስፈላጊ ሆነ ገብርምጃን እየወሰድን አጠናክረን መንቀጽልበት ሁኔታ ነው።
ከሰሜን ወሎ፣ ደቡብ ወሎ፣ ዋግምራና አፋር አካባቢዎች ተፈናቅለው ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች የተጠለሉ ከ350,000 በላይ የህብረተሰብ ክፍሎች ሲኖሩ በ33 ትምህርት ቤቶችና መጠለያ ጣቢያዎች በግለሰብ ቤቶች ተከራይተውና ከቤተሰብ ጋር ተጠግተው እንደሚኖሩ ከደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን ራዲዮ በቴሌቪዥን ዝግጅታችን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች መንግስት መፍትሄ እንዲሰጣቸው ጠየቁ። በሰሜን ኢትዮጵያ ባለው ግጭት ምክንያት በክልሉ ከሚገኙ ዩኒቨርሲቲዎች የወጡ ተማሪዎችና ወላጆቻቸው ቅሬታቸውን ለማሰማት ዛሬ ወደ ትምህርት ሚኒስቴር ቢሄዱም ሰሚ አካል አላገኘንም ብለዋል። የአሜሪካ ድምጽም ተማሪዎቹ ስላቀረቡት ቅሬታ ምላሽ ለመጠየቅ የሚኒስትሮች አመራሮች ለማግኘት ያደረገው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝር አለው።
በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ትምህርታቸውን አቋርጠው ወደ የአካባቢያቸው መመለሳቸው ይታወቃል። በብዙ ውጣውረድ ከትግራይ ክልል ከወጡ ተማሪዎች መካከል የተወሰኑት ከተማሪ ተወካዮችና ተወላጅ ኮሚቴ አባላት ጋር በመሆን ዛሬ የትምህርት ሚኒስቴርን ደጅ ጠንተዋል። በአዲግራት ዩኒቨርሲቲ 5ኛ ዓመት የሲቪል ኢንጂነሪንግ ተማሪ የሆነው ወጣት ከተማ ወደ ትምህርት ሚኒስቴር የመጡበት ምክንያት ያስረዳል።
ያው በሰሜኑ ጦርነት እኛ ተማሪዎች እዛ ብዙ ስቃይ ደርሶብን ነው ወደዚህም የመጣ ነው። በሰመራ ዩኒቨርሲቲ በኩል አድርጎ ነው ትምህርት ሚኒስቴር ያመጣ እና ትምህርት ሚኒስቴር እኛን ምንድነው ያለን? እናንተ አቆዩም። ይሄው እንግዲህ ከቆየን ሁለት ወር ሆኖናል። አሁን 3ኛ ወራችን ይዘናል። እኛ እንማር ነው ያለው፣ ሌላ ነገር አላልንም። ሁለተኛም ወይም የሆነ መፍትሄ ስጡን ወይም ሌላ ትምህርት እንዳንጀምር። የሚገርም አሁን 5 ዓመት እዛ ኑሮ ያለው እኛ ዘንድሮ ተመራቂ ነበርን። አሁን ምንድነው የሚሰማን ስሜት? አሁን እኛ የምንጠይቀው ትምህርት ሚኒስቴርም በቃ መፍትሄ ቢሰጠን። ይሄው ሊያናግሩንም በቃ ፈቃደኛም አልሆኑም።
በሰሜን ኢትዮጵያ ያለው ችግር ባይፈጠር ኖሮ ዘንድሮ ተመረቀ እንደነበር የነገረችኝ በአዲግራት ዩኒቨርሲቲ 5ኛ ዓመት የህግ ተማሪ የሆነችው ወጣት ቤተልሔም አለማየሁም እንዲሁ ከመንግስት መፍትሄ አለማግኘታቸው ቅር እንዳሰኛት ትገልጻለች።
ኦልሞስት 3 ወር ሆነናል ከትግራይ ክልል ከተመለስን። ምንም አይነት መፍትሄ፣ ምንም አይነት መግለጫ ስለኛ አልተሰጠም። እኛ ደግሞ እያልን ያለነው ለምንድነው ስለኛ ምንም አይነት ነገር እየተሰጠ ያለው? ሌሎች ዩኒቨርሲቲዎች እየተመረቁ ነው፣ ሌሎች ዩኒቨርሲቲዎች እየጠሩ ነው፣ ሌሎች ተማሪዎች እየተማሩ ነው። ሌሎች ተማሪዎች እንደሚማሩት ሁሉ እኛም ቁጭ ብለን መማር እንፈልጋለን፣ መመረቅ እንፈልጋለን። የቤተሰብም ልፋት የኛንም ልፋት ውጤታማ ሆኖ እንድናይ እንፈልጋለን። ዛትስ ዋይ እኛ ዛሬ ትምህርት ሚኒስቴር የመጣ ነው። ከዚህ በፊትም ከፍተኛ ሳይንስ ሄደን ምንም አይነት መልስ አልተሰጠንም። ፍቃደኛም አይደሉም እኛን እንዲያናግሩን። ሀሳባችንም አላማችንም ወደ ትምህርት ገበታችን እንመለስ እንጂ ሌላ አላማ ይዘን አይደለም የመጣ ነው።
የመቀሌ ዩኒቨርሲቲ ተማሪ መሆኑን የነገረኝ አንዱ አምላክ አለማየሁ ደግሞ ከትምህርቱ ከተለየ ወዲህ እስካሁን ከመንግስት ምንም አይነት ምላሽ አለማግኘቱ የራሱን አማራጭ እንኳን እንዳያይ እንዳደረገው ተናግሯል።
እንደሚታወቀው ከመጣን ጀምሮ አሁን 1-2 ወር ይሆናል። ሁለት ወር ማለት ደግሞ ያለምንም ተስፋ ማለት ቢያንስ የሆነ ነገር መግለጫ እንኳን ቢሰንድ አትሊስት ይሻል ነበር። ያለምንም እንደት ቁጭ ብለናል። ስለዚህ ትምህርት ሚኒስተር አሁን የሆነ ነገር እንዳንጀምር ራሱ ማለት ትምህርት ይያዘ ነው። እስካሁን የለፋንበትን ትምህርት ተተን ሌላ ነገር መጀመር አንችልም። ስለዚህ ቢያንስ ተረጋጉ ወይ የሆነ ነገር በሉ እንኳን አልተባለም እስካሁን ማለት ነው።
ከትግራይ ክልል ዩኒቨርሲቲዎች የተመለሱ ተማሪዎች ወላጅ ኮሚቴ አባል የሆኑት አቶ አብወከር ካሚል ወደ ትምህርት ሚኒስቴር ቅሬታቸውን ለማሰማት ቢመጡም የሚያስተናግዳቸውን አካል እንዳላገኙ ገልጸው መንግስት ለተማሪዎቹ ትኩረት እንዲሰጥ ጠይቀዋል።
አሁን ምን ጠይቀውኛ ሞሽን ሳይንስና ከፍተኛ ትምህርት ሚኒስቴር የበፊቱን አሁን ደግሞ አዲስ የተዋቀረውን የትምህርት ሚኒስቴርን ምን ጠይቀው ምንድነው እነኚህ ተማሪዎች ትምህርታቸውን እንዲቀጥሉ ነው። ባስቾካይ በአጠቃላይ የአራቱም ዩኒቨርሲቲ ጂሲ ተማሪዎች ቀሪ ትምህርታቸውን ተምሮ አጠናቆ ባስቾካይ እንዲመረቁ ይሄን እንዲያመቻችልን ነው። ይህ መብት ነው። ቀሪ ተማሪዎችም ተመድቦልን ትምህርታቸውን ሰላማዊ በሆነ የዩኒቨርሲቲ የትምህርት ሽታ ባለበት ሁኔታ ላይ ትምህርታቸውን እንዲማሩልን ነው። ይህ ተቋም ትምህርት ሚኒስቴር የተማሪዎችን ጉዳይ ይመለከተዋል። ዛሬ ግን እዚህ መተን ሰሚ ነው ያጣነው። የሚቀበለን ሰው የለም፣ የሚሰማንም ሰው የለም። አትሊስት መፍትሄ ባሰጡንም ጉዳያችንን ስሙልን ያልነው ግን ይሄንንም የሚሰማን ሰው አጥተናል። አሁን አዲስ የተመረጡት ፕሮፌሰር አይሆፕ እሳቸው ላይ ብዙ ተስፋ እናደርጋለን።
በአዲሱ የኢትዮጵያ መንግስት አወቃቀር ህልውናቸውን አጥተው ከታጠፉ ሚኒስቴር መስሪያ ቤቶች አንዱ የሆነው የሳይንስና ከፍተኛ ትምህርት ሚኒስቴር ከሐምሌ አጋማሽ እስከ ነሐሴ 6 2013 ዓ.ም ተመረጥ ባሉት የሶስት ሳምንታት ጊዜ ውስጥ በትግራይ ክልል ከሚገኙ አራት ዩኒቨርሲቲዎች ከ10000 በላይ ተማሪዎችን ማስወጣቱን በወቅቱ መግለጹ ይታወቃል። ሚኒስቴሩ ነሐሴ 7 2013 ዓ.ም ተመረጥ ባወጣው መግለጫ በቀጣይ በሚያስቀምጣቸው አቅጣጫዎች መሰረት ተማሪዎቹ ትምህርታቸውን የሚያጠናቅቁበትና የሚመረቁበት ሁኔታ እንደሚመቻችም አስታውቆ ነበር። ይሁን እንጂ ጉዳዩ እልባት ሳያገኝ ሚኒስቴር መስሪያ ቤቱ በአዲሱ አወቃቀር ወደ ትምህርት ሚኒስቴር ተጠቃሏል። በአዲስ መልክ በመደራጀት ላይ የሚገኘው የትምህርት ሚኒስቴርም ስለ ጉዳዩ ያወጣው መግለጫም ይሁን ምላሽ የለም። እኛም ስለ ተማሪዎቹ ቅሬታ ምላሽ ለመጠየቅ የትምህርት ሚኒስቴር ከፍተኛ አመራሮችን ለማግኘት ጥረት ብናደርግም የትምህርት ሚኒስቴርን ጨምሮ የሁሉም ሚኒስቴር መስሪያ ቤት አመራሮች ስብሰባ ላይ በመሆናቸው ለጊዜው ሊሳካልን አልቻለም። በዚህ ጉዳይ ላይ የመንግስት አካልን ምላሽ በመናገኝበት ጊዜ ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። ወደ ሁለተኛው አጋማሽ ልንሻገር ጥቂት ደቂቃዎች ነው የሚቀሩን። እንደውም አሳልፈናል 3 ደቂቃ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ አብራኛለች። ወደ ሁለተኛው አጋማሽ ዝግጅታችን ከማለፋችን በፊት የሰኞ ምሽት ሙዚቃ ምርጫ አለን። እሱን እንጋብዛችሁ። ዘሪቱ ከበደ እንዳገለኝ የምትለውን ስትል የተጫወተችውን ዜማ አረፍት አድርገን እንመለሳለን። ሌሎች ወንዶች አልታይሻሉ ጭራሽ ከርቱ Boy. የሰኞ ምሽት የሙዚቃ ግብዣችንን ነው ያስደመጥናችሁ። ዘሪቱ ከበደ እንዳይገለኝ ስትል የተጫወተችው ዜማ ነበር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ ዝግጅቶቻችን ተሻግረናል። ቀዳሚው ጤና ነው። ዶክተር ጥላሁን ሀብቴና ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ አጠቃላይ የቀዶ ሕክምና ሐኪሞችና ጋስትሮ አንኮሎጂስት ወይም የምግብ መፈጨት ስርዓት የካንሰር ሕክምና ክፍል ሐኪሞች ናቸው። ሁለቱ ሐኪሞች በጅማ ዩኒቨርሲቲ ውስጥ የቀዶ ሕክምና አገልግሎት መስጠት ከጀመሩ ከሁለት ዓመት በፊት ሲሆን፣ ነገር ግን የካንሰር ሕክምና በሀገሪቱ ያን ያህል ያደገ ባለመሆኑ ስራቸውን ለማከናወን መጠናቸው የሰፋ ችግሮች እንዳሉባቸው ይናገራሉ። እነዚህን ችግሮች ለመቅረፍም በሚል በቅርቡ በቤልጅየም የሚገኝ አንድ ተቋም ያወጣውን ውድድር ላይ ተሳትፈው ከፍተኛ የህዝብ ድምጽ በማግኘት በዩኒቨርሲቲው የሚገኘው የህክምና ክፍላቸውን ለማሻሻል የሚያስችል ድጋፍ አግኝተዋል ወይም አሸንፈዋል። ኤደን ገረመው በዚህ ዙሪያ ለዛሬ የሰኞ ምሽት ጤና ፕሮግራማችን ተከታዩን ዘገባ አሰናድታለች።
ዶክተር ጥላሁን ሀብቴና የስራ ባልደረባቸው የሆኑት ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ስፔሻሊስቶች እንዲሁም የምግብ መፈጨት ስርዓት የካንሰር ህክምና የሁለተኛ አመት ፌሎ ናቸው። ሁለቱ ሐኪሞች በኢትዮጵያ ገና በጅማሬ ደረጃ ላይ ያለውና ከፍተኛ የሆነ የባለሙያ ጥረት ባለበት ዘርፍ ውስጥ አገልግሎት እየሰጡ ይገኛሉ። ዶክተር ጥላሁን እሳቸውና ባልደረባቸው ዶክተር ዳበሳ ስለሚሰሩት ስራ እንዲህ ያስተዋውቃሉ።
ትሬኒንግ ላይ ነው ያለነው። ፌሎሺፕ ፕሮግራማችንን ከጀመረ 2 አመት ሆኖናል። ጅማ ዩኒቨርሲቲ በእኛ ላይ የሚያባለንበት ዩኒቨርሲቲ እና ከቤልጅየም ሀገር ዩኒቨርሲቲ ኦፍ ጌንት የጋራ ትብብር የተጀመረ የሰብ ስፔሻሊቲ ፕሮግራም ነው። አሁን 2 አመት አካባቢ ሆነታል። ሲጀመር የ2 አመት ፕሮግራም ነበረ፣ ግን አሁን ባለው በተፈጠረውም የኮቪድ በሚታወቀውትም ችግሮች ማለቅ አልቻለም። አዘርዋይስ 2 አመት ፕሮግራም ተብሎ ነው የተጀመረው ፌሎሺፑ። ኖርማሊ ካንሰር እንዲሁ በተለምዶም ያው የሰለጠነው ዓለም በሽታ ተብሎ የሚታሰብ ነገር አለ። ግን እኛም እንግዲህ ኦልሬዲ ሕክምናም ስንማር ከዛ በኋላ ስፔሻሊቲያችንን በተለያየ እንትኖች ሰርተን ስናገለግል ያው የምናየው ነገር ምንድን ነው? ካንሰር እውነቱን ለመናገር በሀገራችን ይሁን በአህጉራችን በጣም በበርከት ብሎ ይታያል። ድነው የካንሰር ሕክምና እንዲሁ በተፈጥሮ ራሱ በጣም ትንሽ ቻሌንጂንግ ነው። ሰርጀሪውም ይሁን እንዲሁም ከቀዶ ሕክምና በተለይ የሚሰጠውም አይነት ህክምና ትንሽ ቻሌንጆች አሉት እና ብዙ በሽተኞች ይሰቃዩበታል። ግን ደግሞ ልክ ሀገራችን እንደዚህ ተስፋፋ ራሱን የቻለ ካንሰርን ብቻ ፎከስ አድርጎ የሚሰራ የህክምና እንትን ሂደቱ የለም እንደ ሀገር እንኳን ስናየው እና ስፔሻሊ ደግሞ እንደዚህ ወደ ክፍለ ሀገሮች ምናምን ስትወጪ አሁን እኛም ያለንበት ቦታ ላይ ኦልሞስት ምንም እንደዚህ ካንሰርን ፎከስ አድርጎ የሚሰራ ነገር የለም።
በጅማ ዩኒቨርሲቲ ውስጥ አገልግሎት መስጠት ከጀመረ 2 አመታትን ባስቆጠረው የስርዓተ ምግብ መፈጨት የካንሰር ቀዶ ጥገና ህክምና ክፍል ውስጥ ከደቡብ ምዕራብ የሀገሪቱ ክፍል ለሚመጡ ህሙማን ሰፊ የሆነ አገልግሎት እየተሰጠ መሆኑን ዶክተር ጥላሁን ሀብቴ ይናገራሉ።
ኖርማሊ ካንሰር ሬጅስትሪ የሚባል ነገር አለ። ያው በአመት ውስጥ በአንዲት ሀገር ውስጥ የካንሰር ምን ያህል ካንሰር ይከሰታል እነማን ላይ ይከሰታል የሚለውን ዴታዎች ያስፈልጋሉ። እኛ ሀገር እንዳለመታደል ሆኖ እንደዚህ ካንሰር ሬጅስተሪ በሀገር አቀፍ ደረጃም የለም። እዚህ ይህን ያህል ነው ብለሽ ኤግዛክት ቁጥር ባትናገሪም በየቀኑ ግን ከምናየው ነገር ችግሩ በቃ ማለት ያልተለመደ ነገር እንዳልሆነ ይገባሻል። እና አሁን ገናል ካንሰር የምንላቸው በባህሪያቸው ምን ምልክቶቹ ምኖቹም ብዙ የሆነ ግልጽ ያለ ነገር የለውም። እና ያው እኛ የምናክመው ይሄ ዩኒቨርሲቲ ሆስፒታላችን አሁን ካችመንት ተብሎ አድሬስ የሚያደርገው ፖፕሌሽን መጠን 15-20 ሚሊዮን ይጠጋል። ከሳውዝ ዌስት ኦፍ ኢትዮጵያ ሪጅን ሙሉ ወደ ምዕራብ ኢትዮጵያ ካችመንት ቦታው ነው። ያው ይሄ ሆስፒታል የሚያደርግ የሚያስተናግድ ሆስፒታል ነው እና ያንን ፖፕሌሽን ነው በግምት 15-20 ሚሊዮን ይሆናል። እና በጣም በርካታ ክፍሉን የሀገራችንን እንትን አድሬስ የሚያደርገው እና ኞቻችን በአብዛኛው በሚባል ደረጃ የሚመጡት ያው ሀገራችንን በአብዛኛው የገጠሩ አካባቢ የሚያመዝንባት አገር ከመሆኗም የተነሳ ከገጠር ከሚባል አካባቢዎች ነው የሚመጡት። ስለዚህ ያ ምን ማለት ነው? የእውቀት ደረጃቸው እነዚህ ስለ በሽታዎቹ ምልክቶቹን አውቀው እንደገና ደግሞ በሽታው በሚመጣ ሰዓት የጤና እንትን ፈልጎ ደግሞ ወደ ጤና ተቋማት የመምጣት ነገሩ በጣም ዝቅተኛ የሚባል ነው። ይህኛው ካንሰርን በማከም ሂደት ላይ ደግሞ ከየትኛውም አይነት በሽታ በተለየ በጣም ትልቅ የሆኑ እንትኖች ተግዳሮቶችን ያሳድራል ሐኪሙ ላይ ማለት ነው ለማከም በሚያደርገው ጥረት ላይ።
ከካንሰር ጋር ተያይዞ ያለው የማህበረሰቡ እውቀት እጅግ ዝቅተኛ በመሆኑ የተነሳ አብዛኞቹ ህሙማን ብሶባቸው እንደሚመጡ የሚናገሩት ዶክተር ጥላሁን፣ ይሁንና ሆስፒታላቸው የባለሙያ እንዲሁም የህክምና መሳሪያዎች እጥረት እንዳለበትም ያስረዳሉ። በዚህም የተነሳ ከሙያ አጋራቸው ዶክተር ዳበሳ ሞስሳ ጋር በመሆን ግሎባል ሊደርስ ኦን ሜዲካል ቴክኖሎጂስ ኤንድ ሰርቪስስ በተሰኘ ቤልጅየም ሀገር ውስጥ በሚገኝ ተቋም በሚያዘጋጀው ውድድር ላይ ናስካር የተሰኘውን ፕሮግራማቸውን ይዘው በመወዳደር በህዝብ ድምጽ አንደኛ መውጣት ችለዋል። ዶክተር ጥላሁን ስለ ውድድሩ እንዲህ ያስረዳሉ።
ያው ካንሰር ሰርጀሪ ሐኪም የሚጠይቅሽ የክህሎትና የችሎታ ወይ ደግሞ አቅም በተጨማሪ በጣም በርካታ ነገሮችን ያው ዲማንድ ያደረጋል። እንግዲህ ሰው ኃይሉ ፈልጅኑ ወይ ደግሞ ቀዶ ህክምና ሐኪሙን ብቻ ሳይሆን ተጨማሪ አጋዥ ነርሶችን እንዲሁም ደግሞ ሌሎች ተጨማሪ ሐኪሞችን ይጠይቃል። በዛ ረገድ መንደርኩሽ ገና ትሬኒንግ ላይ ያለን ሁለት አድቫንስ ሊሆነ ወይ ደግሞ ሌት ስቴጅ ሆኖ ነው የሚመጡት። ያ ራሱን የቻለ ህክምናውን ለመስጠት ችግሮችን እንድንጋፈጥ ያደርገናል። ስለዚህ በጣም ዲማንዲንግ ነው ማለት ነው። ሌላኛው ከፋይናንስ አንጻርም ይህን ሰርቪስ መስጠት ያሉ መሳሪያዎችን ያስፈልጋሉ። ግርኩሽ ሶስት እንደኛ አይነት ተመሳሳይነት ያላቸው ፕሮጀክቶች ናቸው የተወዳደሩት። በአፍሪካ ስኪያ ሪሶርስ ሊሚትድ በሆነ ቦታ የሚንቀሳቀሱ ሶስት እንትኖች፣ አንዱ የኛ ነው ናስኬር ይባላል። ሌላ ግ በካሜሮን የሚንቀሳቀስ የልብና ተጓዳኝ ችግሮች ኦፕሬሽንን ትሬኒንግ የሚሰጥና ሰርቪስ የሚሰጥ ፕሮጀክት ነው። ሌላኛው ደግሞ የተለያዩ አፍሪካ ሀገራቶች የጤና ካንትኑን አክሰሱን ለማሻሻል የሚሰራ ሶስት ፕሮጀክቶች ናቸው። እነዚህ ፋይናንስቶቹ መጨረሻ ላይ ሶስት የደረሱት። ከዛ ውስጥ የኛ ፕሮጀክት በቅርጣት ከፍተኛ የሚባል ነጥብ ነው ያሸነፈው።
ይህን ውድድር በማሸነፋቸው ከሚያገኟቸው ነገሮች አንዱ በርቀት ሆኖ የሚሰራ ቀዶ ጥገናን መከታተል የሚያስችል መሳሪያ መሆኑን የሚናገሩት ዶክተር ጥላሁን ይህም ትልቅ ፋይዳ አለው ይላሉ።
ይሄ ሜትሮኒክ የሚባለው ድርጅት ከሚያቀርባቸው ነገሮች አንዱ ሮድሴድ ኮንስ የሚባሉ ስማርት ግላሶች አሉ። እነዚህ ስፔሻላይዝ የሆነ መነጽር ነገር ሆኖ ልክ በርቀት ላለ ሰው ትሬኒንጎች ሊኖች ስፔሻል ያው እንዳገስታመጭው ኦፕሬሽን ለሚሆነው ትሬኒንጉ እና ኦፕሬሽን ሲሰራ ከሩቅ ሆኖ ለመከታተል አቴንድ ለማድረግ እነዚህ ፕሮሲጀሮችን የሚያገለግል አይነት ሌተስት የሆነ ቴክኖሎጂ ፕሮሚስ ተደርጎልናል። ይህ ምን ማለት ነው? ለምሳሌ አሁን እኛ እንዳልኩሽ አስተማሪዎቻችን በአብዛኛው እዛ ከጌንት ነው የሚመጡት፣ ከዩኒቨርሲቲ ኦፍ ጌንት ከዚህ በርቀት ነው ያለ ነው ማለት ነው። እኛ ኦፍኮርስ እንሄዳለን ወደዛ ለትሬኒንግ፣ እነሱም ደግሞ ይመጣሉ በተቃራኒ ወደዚህ። አብረን በማንሆንባቸው ጊዜያት ደግሞ እዛም ሆነው እንኳን እኛ ሀገራችን ላይ ሆነን ይህንን ኦፕሬሽን አስተማሪ ወይ ደግሞ የእኛ ትሬነራችን ሲሰራ ለመከታተል የሚያመች አይነት አንድ ስፔሻል የሆነ እንትን ፕሮሚስ ተደርጎ ተጨማሪም ሌሎች አሉ። እንግዲህ
ዶክተር ጥላሁንና ባልደረባቸው ዶክተር ዳበስ በጅማ ዩኒቨርሲቲ በሚገኘው የስርዓተ ምግብ መፈጨት የካንሰር ሕክምና ክፍል ውስጥ በወር ከ20 እስከ 25 ቀዶ ጥገናዎችን የሚያደርጉ ሲሆን በወር በአጠቃላይ ከ75 እስከ 100 የሚደርሱ ህሙማንም እንደሚጎበኙም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ወደ ተከታዩ ዘገባ ስናልፍ ወደ ደቡብ ኢትዮጵያ ነው የምናቀናው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ከተሞች እንደሚኖረው መታሰቡንና የክልሉ የስራ ቋንቋም አማርኛ እንዲሆን በረቂቅ ህገ መንግስት ላይ መጠቀሱን የክልሉ አደራጅ አብይ ኮሚቴ ለውይይት ማቅረቡን የውሳኔ ህዝብ ማስፈጸሚያ ጽህፈት ቤት አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ያሰማናል።
የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብ ማስፈጸሚያ ጽህፈት ቤት ኃላፊ ኢንጂነር ምትኩ በድሩ ዛሬ ለአሜሪካ ድምጽ እንደተናገሩት መስከረም 22/2014 የተካሄደው ምርጫ በክልል ደረጃ ላይ የሚል አማራጭ አብላጫውን ድምጽ ማግኘት ተከትሎ የክልሉ አደረጃጀት ኮሚቴ ለቀጣይ አቅጣጫዎች ላይ መክሯል። በዚህ መሰረትም የተዘጋጀው የክልል ረቂቅ ህገ መንግስት ገምግሞ ወደሚመለከተው አካል ለውይይት ማስተላለፉን ተናግሯል።
ህገ መንግስት አዲስ አይደለም። የኢፌድሪ ህገ መንግስት አዶፕሽን ሆኖ ለአዲሱ ክልል ነባራዊ ሁኔታ እንዲጣጣም የተደረጉ የድንጋጌዎችን በደንብ ከመረመረ በኋላ ለሚመለከታቸው ባለድርሻ አካላት በስድስቱ መዋቅር አማካይነት ቀርቦ ውይይት እንዲደረግበት ወስኗል።
አዲስ የሚመሰረተው ክልል ብዝሃነት በሁሉ የሚስተዋልበት በመሆኑና ለክልሉ መፈጠርም ምክንያቱ የአካባቢው ማህበረሰብ ማህበራዊ አገልግሎቶችን በቅርበት ያለማግኘታቸው እንዲሁም በፍትሐዊነትና በእኩልነት መልማት አለብን የሚል ፍላጎት ነበር ያሉት ኃላፊው ክልሉን ሊኖረው ስለሚችለው ማዕከላዊ ከተሞች ተናግሯል።
የክልሉ መንግስት መቀመጫ ከአንድ ከተማ በላይ እንዲሆን በረቂቅ ህገ መንግስት አንቀጽ 6 ላይ አስቀምጧል። ይሄ ህዝቡ ከተወያየበት በኋላ ተግባራዊ ይሆናል። ስለዚህ የብዝሃ ከተሞች ወይ ብዝሃ ማዕከላት አሰራር ያው በኢትዮጵያ ውስጥ የመጀመሪያው ክልል የሆነው ይህን አሰራር በመከተል ለዚህ አሰራር እንዲረዳ ከዓለም አቀፍ ተሞክሮ ከአንድ ከተማ በላይ የሚጠቀሙ ሀገራትና እንዲሁም ክፍለ ሀገራት በዓለም አሉ፣ ቀላል የሆነ ቁጥር ያላቸው የነሱ ተሞክሮ ተሰብስቧል እና ይሄንንም ደረጎን ጥናት አይቶ በቀጣይ ስንት ከተሞችና የት መቀመጫዎች ሊሆኑ እንደሚችሉ የሚረዳ መስፈርት ለማዘጋጀት እና በገለልተኛ አካል ለማስጠናት የሚችል ስምምነት ተደርሷል። ግን ይሄ መቀመጫ ወይም ይሄ ከተማ የክልሉ መቀመጫ ነው የሚል እስካሁን አልተወሰነም።
የክልሉ የስራ ቋንቋም በረቂቅ መንግስቱ ላይ መቀመጡንም ገልጧል።
ሌላው የስራ ቋንቋ አማርኛ እንዲሆን እና ከክልል በታች ያሉ እርከኖች ግን የሚመቻት የስራ ቋንቋ መጠቀም እንደሚችሉ በረቂቁ ህገ መንግስት ላይ ተመላክቷል። ዞሮ ዞሮ ግን የጋራ መግባቢያ አማርኛ የስራ ቋንቋ እንዲሆን በመንግስት ላይ ለውይይት ቀርቧል። የክልሉ ረቂቅ ሰንደቅ ዓላማና እንዲሁም አርማ፣ የህዝብ መዝሙር ይዘቶቹ ምን መሆን እንዳለባቸው የሚሉ ነገሮች በረቂቁ ህገ መንግስት ተካተው ለውይይት እንዲቀርቡ የተደረጉ ስለሆነ ይህ ጉዳዮች ላይ በሚወያዩበት ጊዜ ስለ ብዝሃ ከተሞች አሰራር ህዝቡ ጋር ብሽታ እንዳይፈጠር ማህበራዊ ሚዲያ እንደሚለጠፉ ሰውን የሚያወላብዱ መረጃዎችን ሰው ህዝብ እንዳይቀበል መረጃ እንዲሰጥ ተደርጎ ነው ስምሪት ተሰጥቷል።
በተገኘው የምርጫ ውጤት መሰረት ፌዴሬሽን ምክር ቤት ድምፁን ካጸደቀና የደቡብ ክልል መንግስት የስልጣን ሽግግር በአጭር ጊዜ ውስጥ የሚያደርግ ከሆነ እስከ ጥቅምት 30/2014 ክልሉ በይፋ ይመሰረታል ብሏል። ክልሉ እስኪመሰረት ድረስም ለስራ ማስፈጸሚያ አገልግሎት የሚውል አንድ ጊዜያዊ ከተማ በመስፈርት እንደሚመረጥም ገልጧል። የክልሉ ስያሜ እንዲሆን ተብሎ በረቂቅ ህገ መንግስቱ ላይ ለውይይት የቀረበው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚል መሆኑንም ኢንጂነር ምትኩ አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አሁን ደግሞ ሰዓቱ የስፖርት ነው። የሰኞ ምሽት ስፖርት በኬኔዲ አባተ እንደሚከተለው ተዘጋጅቷል።
ትናንት በተካሄደ የቺካጎ ማራቶን ኢትዮጵያዊው ሰይፉ ቱራ አሸነፈ። አትሌት ሰይፉ ቱራ ትናንት በተካሄደው የቺካጎ ማራቶን በውድድር ታሪኩ የመጀመሪያውን ትልቅ ድል አስመዝግቧል። አትሌቱ ውድድሩን ለማጠናቀቅ 2 ሰዓት ከ06 ደቂቃ ከ12 ሰከንድ የፈጀበት ሲሆን ከሰይፉ በ23 ሰከንድ ዘግይቶ የገባው አሜሪካዊው ጋይለን ራፕ ሁለተኛ፣ ኬንያዊው ኤሪክ ኪፕታኑ ደግሞ ሶስተኛ በመሆን ውድድሩን ጨርሰዋል። በዚህ አመት መጀመሪያ በሚላን በተካሄደው የማራቶን ውድድር የራሱን ምርጥ ሰዓት በማስመዝገብ 2 ሰዓት ከ04 ከ29 ሰከንድ በመግባት አራተኛ የወጣው አትሌት ሰይፉ ቱራ በቺካጎ ማራቶን የግሉን ምርጥ ሰዓት የማሻሻል እቅድ ቢኖረውም ከተጠበቀው በላይ ሞቃታማ የነበረው የአየር ሁኔታ እቅዴን እንዳላሳካ አድርጎኛል ማለቱን የዓለም አትሌቲክስ መረጃ መለክታል። በሴቶች ምድብ ደግሞ ኬንያዊቷ ሩት ቼፒንጌቲች 2 ሰዓት ከ22 ደቂቃ ከ31 ሰከንድ በመግባት ባለድል ሆናለች። እንደ አውሮፓውያኑ የ2018 የዩኤስ ሻምፒዮኗ ኤማ ቤትስና ሌላኛዋ የሀገሯ ልጅ ሳራ ሆል ሁለተኛና ሶስተኛ መውጣት ችለዋል። ለዓለም ዋንጫ ማጣሪያ ሶስተኛ የምድብ ጨዋታውን ከደቡብ አፍሪካ ጋር ያደረገው የኢትዮጵያ ብሔራዊ ቡድን ሽንፈትን አስተናግዷል። ከትናንት በስቲያ ቅዳሜ ዕለት በባህር ዳር ዓለም አቀፍ ስታዲየም የደቡብ አፍሪካ አቻቸውን ባፋናዎችን ያስተናገዱት ዋሊያዎቹ 3-1 በሆነ ውጤት ተሸንፈዋል። ኳታር ለምታስተናግደው የ2022 የዓለም ዋንጫ ለማለፍ ሶስተኛ የምድብ ጨዋታውን ያደረገው የአሰልጣኝ ውበቱ አባተ ስብስብ ኳስ ተቆጣጥሮ ለመጫወት ቢሞክርም የቆሙና ረጃጅም ኳሶችን ወደ ጎል ለመቀየር ሲሞክሩ የነበሩትን የደቡብ አፍሪካን ብሔራዊ ቡድን መቋቋም አልተቻለውም። የሁለቱ ቡድኖች የመጀመሪያ አጋማሽ ጨዋታ ለደቡብ አፍሪካ በ45ኛው ደቂቃ ላይ ቲቦኖ ሞኮና በቅጣት ምት ባስቆጠራት ጎል 1-0 ነው የተጠናቀቀው። ከረፍት መልስ በ67ኛው ደቂቃ ጌታነህ ከበደ በቅጣት ምት ባስቆጠራት ጎል ዋሊያዎቹ አቻ መሆን ቢችሉም ደቡብ አፍሪካዎች ከ5 ደቂቃ በኋላ በሞቶቢ ወቫላ እንዲሁም በተጨማሪ የባከነ ሰዓት በኤቪደንስ ማጎ ባስቆጠሯቸው ጎሎች ጨዋታውን 3-1 አሸንፈዋል። ውጤቱን ተከትሎ ደቡብ አፍሪካ በ7 ነጥብ ምድቡን ስትመራ ኢትዮጵያ በ3 ነጥብ ሶስተኛ ደረጃ ላይ ትገኛለች። ዋሊያዎቹ ለመልሱ ጨዋታ በትናንትናው ዕለት ወደ ደቡብ አፍሪካ ያቀኑ ሲሆን ጨዋታው ነገ ማክሰኞ እንደሚደረግ የወጣው መርሃ ግብር ያሳያል። ቤትኪንግ የኢትዮጵያ ፕሪሚየር ሊግ ከመጀመሩ በፊት ሲከናወኑ የነበሩት የአዲስ አበባና የሲዳማ ጎፈሬ ዋንጫ ውድድሮች ተጠናቀቁ። 8 ክለቦች የተሳተፉበት 15ኛው የአዲስ አበባ ከተማ ዋንጫ በባህር ዳር ከተማ አሸናፊነት በትናንትናው ዕለት ተጠናቋል። የፍጻሜውና የደረጃ ጨዋታዎች በሰሜን ኢትዮጵያ ግጭት ለተፈናቀሉ ንጹሃን ገቢ በማሰባሰብ በባህር ዳር ዓለም አቀፍ ስታዲየም የተካሄዱ ሲሆን በፍጻሜው መከላከያን ያስተናገደው ባህር ዳር 1-0 በማሸነፍ የዋንጫው ባለቤት ሆኗል። ለደረጃ በተደረገው ጨዋታ ደግሞ ቅዱስ ጊዮርጊስ ጅማ አባ ጅፋርን በመለያ ምት አሸንፎ 3ኛ ደረጃን ይዞ አጠናቋል። የውድድሩ አሸናፊ ባህር ዳር ከተማ ዋንጫና የወርቅ ሜዳሊያውን ሲረከብ 2ኛና 3ኛው ነው ያጠናቀቁት መከላከያና ቅዱስ ጊዮርጊስ የብርና የነሐስ ሜዳሊያ ተሸላሚዎች ሆነዋል። በተመሳሳይ በአምስት ክለቦች መካከል በሐዋሳ ከተማ ለ16 ቀናት ሲካሄድ የቆየው የሲዳማ ጎፈሬ ዋንጫም ትናንት ፍጻሜውን ሲያገኝ ሰበታ ከነማ የዋንጫው አሸናፊ ሆኗል። ውድድሩ በሲዳማ ክልል እግር ኳስ ፌዴሬሽን አዘጋጅነትና በጎፈሬ የትጥቅ አምራች ድርጅት ስፖንሰርነት ነው የተካሄደው። ሐዋሳ ከተማ ውድድሩን በሁለተኝነት ሲያጠናቀቅ ሲዳማ ቡና ደግሞ በሶስተኝነት አጠናቋል። ፕሬዝዳንት ኢሳያስ አፈወርቂ በቤልጅየሙ የዓለም ብስክሌት ሻምፒዮና አስደናቂ ድል ያስመዘገበውን የሀገራቸውን የብስክሌት ቡድን አግኝተው አበረታቱ። እንደ አውሮፓውያኑ ከመስከረም 18 እስከ 26 በቤልጅየም በተካሄደው የ2021 የዓለም የብስክሌት ሻምፒዮና ያልተጠበቀ ድል ያስመዘገበውን ብሔራዊ የብስክሌት ቡድን ለማበረታታት በተዘጋጀ ስነ ስርዓት ላይ የተገኙት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለብሔራዊ ቡድኑ አባላት የእንኳን ደስ አላችሁ መልእክት አስተላልፈዋል። አክለውም የተመዘገበው ውጤት በሁሉም የስፖርት ዘርፎች የሀገሪቱን አቋም የሚያንጸባርቅ እንዲሁም ለህዝብና ለሀገር ክብርን የሚያጎናጽፍ ነው ብለዋል። ፕሬዝዳንት ኢሳያስ ለሀገሪቱ ስፖርት ልማትና ለቡድኑ አባላት ማበረታቻ መንግስት የ15 ሚሊዮን ናቅፋ መመደቡንም አስታውቀዋል። በ2021 የዓለም የብስክሌት ሻምፒዮና ውድድር ላይ የተሳተፈው የኤርትራ ብሔራዊ ብስክሌት ቡድን 3 ሴቶችን ጨምሮ 9 ብስክሌተኞችን ያሳተፈ ሲሆን በ21 ዓመቱ ብስክሌተኛ ቢኒያም ግርማይ አማካኝነት ከ23 ዓመት በታች ውድድር የብር ሜዳሊያ አሸናፊ ሆኗል። ይህም በጎዳና ላይ የብስክሌት ውድድር ኤርትራ ያስመዘገበችው የመጀመሪያው ታሪካዊ ሜዳሊያ ሆኖ ተመዝግቧል። በመጨረሻም ፈረንሳይ በመባፔ አወዛጋቢ ጎል የአውሮፓ ኔሽንስ ሊግ አሸናፊ ሆነች። በወጣት ስብስብ ከተገነባው የስፔን ብሔራዊ ቡድን ጋር ለፍጻሜ የደረሰችው ፈረንሳይ ከኋላ በመነሳት ጨዋታውን 2-1 በማሸነፍ ሊጉን በድል ፈጽማለች። በትናንቱ ጨዋታ ስፔንን ቀዳሚ የምታደርገውን ጎል ኦያርዛባል በ64ኛው ደቂቃ ቢያስቆጥርም 2 ደቂቃ ባልሞላ ጊዜ ውስጥ ቤንዜማ ግሩም ጎል በማስቆጠር ፈረንሳይን አቻ በማድረግ ወደ ጨዋታው መልሷል። ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩት ከጨዋታው ውጪ የነበረው ካይሊያን መባፔ ያስቆጠራት ጎል ጸድቃ ጨዋታው 2-1 በሆነ ውጤት በፈረንሳይ አሸናፊነት ተጠናቋል። አወዛጋቢዋ ጎል የተቆጠረችበት ኳስ ለመባፔ ከመድረሷ በፊት የስፔኑ ተከላካይ ኤሪክ ጋርሻ ኳሷን በመንካቱ ምክንያት የተቃራኒ ቡድን ተጫዋች ሆን ብሎ ኳሱን እየተጫወተ ኳሱ ለተጋጣሚው ቡድን ተጫዋች ቢደርስ ከጨዋታው ውጪ ወይም ኦፍሳይድ ተደርጎ አይወሰድም በሚለው ሕግ መሰረት ነው የመባፔ ጎል የጸደቀው። በዚህም የዋንጫው ባለቤት የሆነችው ፈረንሳይ ከፖርቱጋል በመቀጠል የአውሮፓ ኔሽንስ ሊግን ያሸነፈች ሁለተኛዋ ሀገር ሆናለች። ጣሊያን ደግሞ ቤልጅየምን 2-1 በመርታት ሶስተኛ ደረጃን በመያዝ ውድድሩን አጠናቀቀች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እንደአውሮፓውያን የዘመን አቆጣጠር ጥቅምት 12
አድማጮች ዝግጅታችንን ያጠናቀቀ ነው። ከመሰናበታችን በፊት
እንደአውሮፓውያን የዘመን አቆጣጠር ጥቅምት 12492 ዓመተ ምህረት ዛሬ በሐማስ ተብላ ከምትጠራው ደሴት ላይ መልህቃቸውን ጣሉ ሲል ይንደረደራል የዕለቱ ርዕሰ አንቀጽ። በዩናይትድ ስቴትስ በየዓመቱ የኮሎምበስ ቀን ተብሎ የሚከበረው ይህ ቀን የዚያች ዕለት መታሰቢያ ነው። ክስተቱ የኮሎምበስ ግብይት ወይም ልውውጥ በመባል ለሚታወቀው ዓለምን የቀየረ መጠነ ሰፊ ዓለም አቀፍ የምግብ፣ የእንስሳት፣ የእጽዋት፣ የህዝብ ልውውጥና በሽታዎች ጭምር የመዛመት ዕድል የሚያገኙበት ዓለም አቀፍ ግንኙነት የተጀመረበትም ቀን ነው። በዚህም የተነሳ 1492 ዓ.ም ከብዙ የታሪክ ተመራማሪዎች ዘንድ በዘመናዊ ዓለም ታሪክ ውስጥ የተለየ ስፍራ የሚሰጠው ዓመት ተደርጎም ይቆጠራል። በኮሎምበስ መታሰቢያ ቀን ላይ ትኩረት ያደረገው የዕለቱ ርዕሰ አንቀጽ ይቀጥላል። የዓለም ህዝብ ከ1492 ዓመተ ምህረት ወዲህ ከአራት እጥፍ በላይ ጨምሯል። በ1650 እና በ1850 መካከል በነበረው ጊዜ ብቻ በእጥፍ ነው የጨምረው። ምንም እንኳን ሌሎች በርካታ ተጨማሪ ምክንያቶች ለተከተለው እጅግ ግዙፍ እድገት አስተዋጽኦ ቢያደርጉም ዋነኛው ግን መጠኑ በእጅጉ የጨመረውና የተሻሻለው የምግብ አቅርቦት ነው። በጊዜው በዛሬዋ አሜሪካ ይኖሩ የነበሩት ነባር ህዝቦች በነበራቸው የምግብ አቅርቦት ላይ የተጨመሩት እንደ በቆሎ፣ ድንች፣ ቲማቲም፣ ለውዝ ወይም ኦቾሎኒ፣ ሐዛፋ፣ አናናስ፣ በርበሬና ኮኮዋ የመሳሰሉትን የአትክልት የፍራፍሬና የሰብል አይነቶች የተለየ ዋጋ ያላቸው ናቸው ያለው የዕለቱ ርዕሰ አንቀጽ በመቀጠልም ድንች በጊዜው በመካከለኛውና በሰሜናዊ አውሮፓ ለሚኖሩ ድሃ የማህበረሰብ ክፍሎች በጣም አስፈላጊው የምግብ ምንጭ መሆን ሲጀምር፣ በ16ኛው ክፍለ ዘመን በአፍሪካ የተዋወቁት በቆሎና ቃሳፋም ከዚያ ቀደም በአህጉሪቱ የተለያዩ አካባቢዎች ይታወቁ የነበሩትን የሰብል አይነቶች በመተካት የዘወትር ምግብ መሆን መጀመራቸውን ይዘረዝራል። በቻይናም በተለይ እንደ ድንች፣ በቆሎና ኦቾሎኒ የመሳሰሉት የአዲሱ ዓለም የምግብ ምርቶች መተዋወቅ ከ1500 እስከ 1650 ዓመተ ምህረት ባለው ጊዜ ውስጥ የዚያች ሀገር ህዝብ ብዛት በከፍተኛ ደረጃ እንዲጨምር ምክንያት ሆኗል ሲል ርዕሰ አንቀጹ ይተነትናል። አዳዲስ ምግቦችን ወደ ሁሉም የዓለም ማዕዘናት ያስተዋወቀው የኮሎምቢያ ልውውጥ የተሰኘው ይህ ክስተት ዓለም አቀፋዊም ነበር። ከ1492 ዓመተ ምህረት በፊት በፍሎሪዳ ክፍለ ግዛት ብርቱካን አልነበረም። በኢኳዶር ሙዝ፣ በሃንጋሪ ደግሞ በርበሬ ተፈጭቶ የሚሰራው የፓፕሪካ ቅመም አልነበረም። ልውውጡ በተጨማሪም ቲማቲምን ከጣሊያን፣ ቡናን ከኮሎምቢያና ከኢንዶኔዥያ፣ አናናስን ከሃዋይ ሲያደርስ፣ የጎማ ዛፎችን ደግሞ ከአፍሪካ፣ በርበሬና ቃሪያን ደግሞ ከታይላንድ፣ ከቻይናና ከህንድ፣ ቸኮሌትን ከስዊዘርላንድ ምድር አዘለቀ። የሶስቱ ትናንሽ መርከቦች ከባሃማስ ደሴት ላይ ማረፍ ከዚያ ቀደም በታሪክ ታይቶ የማይታወቅ እጅግ ግዙፍ ለውጥ እንዲመጣም ምክንያት ሆነ። ለመጪዎቹ በርካታ መቶ ዓመታት የሰው ልጅ የወደፊት ዕጣ የቀየሰው ይህ ክስተት ይህን እውን ሊያደርግ የበቃው ከዚህ ቀደም መኖር ያልታወቀች አንዲት አዲስ አህጉር በመገኘቷ ብቻ ሳይሆን ይልቁንም በምድሪቱ የተለያዩ ጫፎች መካከል ቋሚ ግንኙነት እንዲፈጠር በማድረጉ፣ የንግድ ስራን በማስተዋወቁና የሐሳብ ልውውጥን በመፍቀዱ፣ እንዲሁም በተለያዩ ባህሎች መካከል ግንኙነቶችና ግጭቶች ጭምር እንዲከሰቱ ምክንያት በመሆኑ ነው። እናም በ1492 ዓመተ ምህረት የዓለም ህዝቦች እንደ አንድ ዓለም አቀፋዊ ማህበረሰብ ወደ አንድ መጡ ሲል ለአሳሹ ባህረተኛ ለክርስቶፈር ኮሎምበስ መታሰቢያነት በተሰየመችው በዛሬዋ ቀን ላይ ትኩረት ያደረገው የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። በነገው ምሽት እንገናኝ። ለዛሬው ሰላም፣ በደህና እደሩ።